Gambino B.O.A. የባለ ብዙ ቀለም ሐሳቦች መናኸሪያ ረጅም ያብሮነት ጎዳና
ጋቢና ቪኦኤ የአዲሱ ትውልድ ድምጽ ከዋሽንግተን ዲሲ የአሜሪካ ድምጽ ስቱዲዮ እነሆ መደመጥ ጀመረ። ጋቢና ቪኦኤ ኤደን ገረመውና ሀብታሙ ስዩም በሳምንት ውስጥ ከተሰሙት ጥንቅሮች መካከል መራርጠን ይዘንላችኋል። አብራችሁ እንድታመሹ እንጋብዛችኋለን። ጋቢና ቪኦኤ ሐዋሳ ከተማ አዲስ ኪዳን ቤተክርስቲያን መስራችና አገልጋይ ዮናታን አክሊሉን ይዘንላችኋል። አገልጋይ ዮናታን ላለፉት 2 አመታት መልካም ወጣት የተሰኘ መርሃብ ግብር ቀርጾ ወጣቶች የባህሪ ለውጥ እንዲያመጡ የሚያግዝ ስልጠና ሲሰጥ ቆይቷል።
በዚህ መርሃ ግብር ላይም 30 ሺህ ወጣቶች እንደተሳተፉ ነግሮናል። ዘጋቢያችን ዮናታን ዘብዲዎች ከዮናታን አክሊሉ ጋር ቆይታ አድርጓል።
መልካም ወጣት በ2009 ዓመተ ምህረት የተጀመረ ፕሮጀክት ነው። በክረምት ወቅት ብዙ ወጣቶች ከትምህርት የሚያርፉበት ጊዜ ነው። ያን ጊዜ በመጠቀም ቤተሰቡን የሚወድ ሀገሩን የሚወድ ተግባቢ ስደትን አማራጭ ያላደረገ እኔ ከማለት ይልቅ እኛ ማለት የሚቀናው የችግር ሳይሆን የመፍትሄ አካል መሆን የሚስማማው ወጣት መፍጠር በሚል ሐሳብ የተጀመረ ፕሮጀክት ነው።
አሁን የመጨረሻ ነው እንግዲህ የዚህ ፕሮጀክት።
65% የሚሆነው የኢትዮጵያ ሕዝብ ወጣት ነው። ከ105-110 ሚሊዮን ውስጥ ማለት ነው። የነገዋን ኢትዮጵያ ከመስራት አንጻር ዛሬው ያለው ወጣት ላይ መስራት ምንም የማይጠያይቅ ጉዳይ ነው። ስለዚህ የማይቋርጥ ድግነት ባለቤት በመሆን ጥቅሙን ለሌሎች ጥቅም የሚያፈስ እና ባለፈ ትዝታ አስረኛ ያልሆነ ድንበር የሌለው በዘር በሃይማኖትና በሌሎች የጥላቻ ድንበር ሳይገደብ በመልካምነት ለኢትዮጵያ ብሎም ለዓለም መልካም አስተዋጽኦ የሚያበረክት ዜጋን መፍጠር ነው የመጨረሻው ዓላማችን ማለት ነው።
የስልጠናው ይዘት እንድነው ምን ላይ ትኩረት አድርገን?
የስልጠናው ይዘት ሁለንተናዊ ነው። መንፈሳዊ ያለው፣ ስነ ልቦናዊ ያለው፣ በማህበራዊ በኢኮኖሚያዊ እንደዚህም ደግሞ በስነ ልቦና በሁሉ አቅጣጫ የበለጸጉ እንዲሆኑ ማስቻል መንፈሳዊ ብቻ አይደለም። ለዚህ ደግሞ ማሳያው አሁን ለምሳሌ ዘንድሮ ከሚማሩት 30 ሺህ ወጣቶች ውስጥ 36% የሚሆኑት ከፕሮቴስታንት እምነት ውጪ ያሉ የእምነት ተከታዮች ናቸው። እድሜያቸው ከ15 ዓመት ጀምሮ እስከ 50 ድረስ ያሉ ሰዎች ይማራሉ። ከዚህ ውስጥ በዲግሪ ግራጁዌት ያደረጉ አሉ፣ በማስተርስ ሌቭል አሉ፣ በፒኤችዲ ሌቭል አሉ። እንደዚሁም ደግሞ በሃይ ስኩል በኤሌመንተሪ ደረጃ አሉ፣ ከትምህርት አንጻር ስትመለከተው ማለት ነው። እንደዚሁም ደግሞ በሱስ ውስጥ በተለያየ ወንጀል ነክ ነገር ውስጥ ያሉ፣ በከፍተኛ አዲክሽን ውስጥ ያሉ አሉ። እነዚህም ደግሞ ከዚህም ደግሞ ነፃ የሆኑ አላማ ያለው ህይወት መኖር የሚፈልጉ ወጣቶችም አሉ። ሁሉን አቀፍ የሆነ ይዘት አለው።
ስልጠናው ውስጥ ሱስና ሱስኝነትን የተመለከቱ ጉዳዮች በስፋት ይነሳሉ ማለት ነው።
በትክክል አንዱ አርዕስታችን ራስን የመግዛት ክህሎት የሚል ሆኖ ሱስ ማለት ምን ማለት ነው? ልማድ ማለት ምን ማለት ነው? አንድ ሰው በሶስት ያዘ ብለን ስንል ምን ይያለ ነው የሚል አንድ ራሱን የቻለ ትምህርት አለ። በእርግጥ ይሄን ፕሮጀክት እንደጀመር ምክንያት የሆነኝ ወጣቶች በሶስት መዘፈቃቸው አይደለም። ከበፊትም ጀምሮ በውስጤ የነበረ ራዕይ ነበር ወጣቶችን ማስተማር። መልካም ወጣት በአጠቃላይ ሐሳቡ ለሶስት ላለበት ብቻ ወጥ የሚዘጋጅ አይደለም። ለምሳሌ አንደኛው ሐሳብ ማንነት፣ ራዕይና ዓላማ የሚል ነው። ስለዚህ ስለ ማንነት ራዕይና ዓላማ ይማራሉ። እንደዚሁም ደግሞ ራስን ስለ መግዛት ክህሎት ይማራሉ። ሌሎች ከዚህ ጋር ይቅርታን መረዳት አስፈላጊነት የሚል ትምህርት ይማራሉ። እንደምታውቀው አሁን ሀገራችን ያለችበት ሁኔታ የቂም የቁርሾና የጥላቻ ወሬዎች ትርክቶች በስፋት የሚለገቡበት። ስለዚህ ወጣቱ አሁን ስለ ቂም በቀል ጥላቻ ብቻ ሳይሆን ስለ ይቅርታ መማር መቻል አለበትና ከዛ አንፃር ይቅርታንም ይማራሉና ሁሉን አቀፍ ነው ትምህርቱ።
መልካም። ብዙዎች እንደሚሉት እንደምንሰማው ያውን ወጣት ወይም የዛሬ ወጣት ታላቁ የማያከብር ቤተሰቡን ማያከብር ማይሰማ ስሜታውነት የተናወተው ብዙ ስለተመደ አገሩን ማይወድ በርካታ መገለጫዎች ይሰጡታልና ያንተ ግንገባ ምንድን?
ሁሉም ነው ማለት ይከብዳል። በጣም እንግዲህ አገሩን የማይወድ ቤተሰቡን የማያከብር በቤተሰቡ አውድ የማይኖር ስሜታዊ በቀላሉ ለግጭት የሚቀጣጠል ወጣት እንዳለ ሁሉ ደግሞ በጣም ራሱን የሚገዛ ለምን እንደሚኖር የሚገባው ዓላማ ያለው ሀገሩን የሚወድ በስደት የማያምን ደግሞ ወጣት አለ።
ስልጠናውን ከጨረሱ በኋላ ወይም መሀል ላይ ምስክርነት ይሰጣሉ። ተለውጫለሁ፣ እንደዚያ ሆኛለሁ፣ እንደዚያ አስቸጋሪ ጊዜ አሳልፌያለሁ ብሎ አንተም ለኦዲየንስ የምናገራለሁ እና እነሱ በእርግጥ ከሱስ መውጣታቸው በምንድን ነው ታረጋግጥላለህ?
እንግዲህ ለውጥ ሂደት ነው። ለውጥ እዚህ በሚመጡበት ጊዜ ለውጥን ይጀምራሉ እንጂ ለውጥን አይጨርሱም። እነሱ አይደሉም አንድ ጤነኛ ሰው በለውጥ ሂደት ውስጥ ነው እንጂ የቆመ ለውጥን የጨረሰ ማንም የለም። ለውጥን ጀምረውታል እንጂ አልጨረሱት። በዛ የለውጥ ሂደት ውስጥ መውደቅ መነሳት አለ። አልተለወጡም ብለህ ለመፈረጅና ለማለት አትችልም። እነሱ ናቸው የመጀመሪያ የለውጣቸው እማኞች ምስክሮች ማለት ነው። ካስተማርኳቸው ወጣቶች ውስጥ ምስክርነት ሰጥተው በርግጥ የተለወጡ ብቻ ሳይሆን ሌላውን እስከመለወጥ ድረስ የተለወጡ እጅግ ብዙ ወጣቶች አሉ።
ከትሪያዩ ያለው ኮርነሮች ነው ማለት ተመንሱ ሲሄዱ ማን ነው ዳራ የሚያጩ?
አሁን እንግዲህ አሁን በቴሌቪዥን ጥድ ያደረግን ይገኛል። እንደምትመለከተው ከሁሉም የኢትዮጵያ ከተማዎች መጥተዋል። ከኤርትራ፣ ከአሜሪካን፣ ከኖርዌይ፣ ከካናዳ፣ ከአውስትራሊያ፣ ከሁሉም፣ ከዱባይ፣ ከሁሉም ማለት ነው። እና ሲመለሱ ወደ ማህበረሰባቸው ወደ ቤተሰባቸው ይቀላቀላሉ። በርግጥ አሁን ባለን አደረጃጀት እያንዳንዱ ወጣት ወደሚመለስበት ቦታ ሄዶ እንዲያስ እንዲታቀፍ ለማድረግ የአደረጃጀት ውስንነት ያቀም ውስንነት አለበት። ስለዚህ ያደረግን ያለነው በማህበራዊ ሚዲያና በቴሌቪዥናችን ሲመለሱ በአላፊነት ልጆቻቸው እንዲቀበሉ እና እንዲንከባከቧቸው ጥሪ ያደረግን ነው። ያደረ ጥሪ ያቀረብን ነው ለመላው የኢትዮጵያ ህዝብ ማለት ነው። ያንተን ልጅ መንከባከብ ያለብኝ ላንተ ልጅ ብዬ አይደለም ለኔ ልጅ ነው። አንዳንድ ሰዎች የነሱ ልጅ ምንም ችግር ስለሌለበት ጸጥ ይላሉ። ግን ያንተ ልጅ የኔ ልጅ ጓደኛ መሆኑን ማይቀር ጉዳይ ነገ የኔም ልጅ የማይጠፋበት ምንም ምክንያት የለም። ከዚህ አንፃር እያንዳንዱ ማህበረሰብ እንደራሱ ልጅ ተቀብሎ መንከባከብ አለበት ይያስባለሁ።
ዘንድሮና ባለፉት 2 አመታት ውስጥ አገልጋይ ዮናታን አክሉ ያስለጥናቸው ወጣቶችን ቪኦኤ አግኝቷቸው ሱስ ስለማቆማቸውና ስለለውጣቸው የጠየቃቸው ሲሆን ቤተሰቦቻቸውም የመርም ልጆቻችን ተለውጧል ብለውናል። ላብነትም አቤል ትንሽ የማይባል የድሜውን አንጓዎች በሱስ ተቀምቷል።
አስሻጭሳለሁ፣ እቀማለሁ፣ እጠጣለሁ። እንደዚህም ደግሞ ምስክርነት እንዳያችሁት ሴት ዲለር ነኝ ወይም አልበሚስት እንደተባለው ማለት ነው። ሴቶችን ለሹገር ዳዲዎች ነበር የምሰጠው። በቃ ሚዝራብል ነበር ህይወቴ። አሁን ግን የተስተካከለ ህይወት ነው ያለኝ፣ ደግሞ በዛ ደስተኛ ነኝ።
እዚህ ግድም ደግሞ ዲወራ ስዩም በሱስ ምክንያት ጭንቅላቴ ዳሜጅ ነው ትላለች።
ቻ በብዙ መንገድ እግዚአብሔር ረድቶኛል፣ አሳልፎ አልሰጠኝም እንጂ እንደኔ እንደውም እንደሰራሁት ስራ አሁን ላይ ይገኝ ሰው አልነበረ ኩኝም በእግዚአብሔር ምሕረትና ቸርነት ነው አሁን እዚህ ያለሁት። ማለት በጣም እንደነገርኩ በጣም ተጎድቻለሁ። ከዛም በላይ ማላስተውሳቸው ነገሮች ይኖራሉ እንጂ በተለይ ዊድ ባለፈው ዕለት ሄጄ ነበር ሐኪም ቤት እና ሚሞሪ ሉዝ አድርጌዋለሁ እና መድኃኒት እየጠቀምኩ ነው። ስለ ድሮ ምንም ነገር አላስታውስም።
13 ዓመታትን የጫት የሲጃራ የጋንጃ እንዲሁም የአልኮል ባሪያ እንደነበረ የሚናገረው ወጣት ኪላ ወይም ቦስ በሚባል በቅጥል ስሙ የሚታወቀው የአዲስ አበባ ልጅ ዘንድሮ ባላቆም ኖሮ መሞቴ አይቀርም ነበር ብሎናል።
በጣም ብዙ ነገር ነው ያሳጣኝ። በቃ ምን ብዬ ልንገር።
ከነዚህ ወጣቶች ከቤተሰቦቻቸውና ከአገልጋይ ዮናታን ጋር ያደረገውን ሙሉ ቆይታ በሚቀጥለው ክፍል ይዘን የምንቀርብ ይሆናል። ለአሜሪካን ድምጽ ራዲዮ ዮናታን ዘብድዮስ ሐዋሳም።
የሰላምና እድገት ዋንጫ በሚል መሪ ቃል አስመራ ላይ 10 ቡድኖች የተሳተፉበት የእግር ኳስ ጨዋታ በመደረግ ላይ ይገኛል።
እድሜያቸው ከ15 ዓመት በታች የሆኑ ወጣቶች በሚሳተፉበት ወዚ ውድድር ላይ እግር ኳስ ከፉክክር ባለፈ ህዝብን ለማቀራረብ ያለው ኃይልም እየታየ ነው ይለናል የአስመራው ዘጋቢያችን ብርሃነ በርሀ። ምስክር የሚሆኑለት አንድ ኢትዮጵያዊና አንድ ኤርትራዊ ተጫዋቾችም አናግሯል።
አመሰግናለሁ እድሉን ስለሰጠኝ። እኔ ኢንተርናሽናል ዳኛ ለማንኩስ ይባላለሁ። ከኢትዮጵያ ነው የመጣሁት። እንደሚታወቀው እንግዲህ የሰካፋ የምስራቅ አፍሪካ ሀገራትን ያካተተ እድሜያቸው ከ15 ዓመት በታች የሆኑ ውድድራቸውን በኤርትራ እንዲያደርጉ ከተወሰነበት ሰዓት ጀምሮ እዚህ ተገኝተናል። እኔ የመጣሁት ያው ሴካፋ ከተመረጡት ዳኞች አንደኛ ሆኜ ከኢትዮጵያ መጥቻለሁ። እዚህ ያለው ድባብ ተጀምሮ እስካሁን ሰዓት ድረስ ያለው እጅግ በጣም በተረጋጋና መሪ ቃሉን ያቀፈ እንዲሁም ወንድማዊነት ያዘለና መተሳሰር በአንድነት በፍቅር አብሮ መኖር ምን ያህል አስተማሪ ሊሆን እንደሚችል የሚያሳይ በአገሪቷ ላይ በከተማዋ ላይ በተለይ በአስመራ ላይ እያዩ ያሉት ሰላምና ህዝቦችን ለማቀራረብ የሚደረገው ጥረት ከምንም በላይ እጅግ በጣም የሚያስመሰግነው ከተማው ያለው ጸጥታ፣ ለኛም ለመጣነውም ያላቸው ከብሬታ የድጋፍ አላስፈላጊ የሆኑ ነገሮች ማታይበት ከተማ ሆኖ አግኝቻለሁ። ደዋውን ይመስላል።
ምን እንደምታ አለው እስኪ እንደዚህ አይነት ውድድር ለስፖርት እድገት
እንዲህ አይነት ውድድር እንግዲህ እንደሚታወቀው ከዚህ በፊት ሲካፋ ከሚያዘጋጃቸው ውድድሮች ለየት ብሎ በአሁኑ አመት የቀረበው እንደመጀመሪያነቱ ለእያንዳንዱ ተሳታፊ አገራት የሚሰጠው ትልቅ ድምታ አለው። ይሄም የሆነበት ምክንያት ለራሳቸው ለብሔራዊ ቡድኖች ክራስሩት ከሚለው አሁን ብሔራዊ ቡድኖቻቸውን ለማጠናከር ከታች መሰራት አለበት ከሚለው መሪ ቃል አንፃር እንዲህ አይነት ውድድሮች ለአንዳንዱ አገር ተተኪዎችን ለማፍራት ከታች ተሰርቶ ወደ ላይ ላላቸው ግባት ሊሆኑ የሚችሉ የብሔራዊ ቡድን ተጫዋቾችን ለማፍራት የሚያስችል ትልቅ አቅም ይፈጥራል የሚልና ትልቅ ራይ ይዞ የሰነቀ ውድድር ሆኖ ነው የሚታየው።
የውድድሩ መሪ ቃልም የሰላምና አንድነት ዋንጫ የሚል ነውና ይሄንንስ በአፍሪካ ቀንድ የተፈጠረውን ሰላም በማጠናከር በኩል ምን እንደምታዩ ምን ሚና ይጫወታል ትላለህ?
በጣም ጥሩ። እኔ በሁለት አይነት መልኩ መለከታለሁ። አንደኛው እንደ ኢትዮጵያዊነት ይሄ ከዚህ ቀደም የነበረው ድባብ ቀርቶ በሰላምና በአንድነት መሪ ቃሉ እንደሚለው ውድድሮችን በማዘጋጀት የተፈጠረ የውድድር ሁኔታ ነውና እኔ እንደ አንድ ኢትዮጵያዊ እዚህ አስመራ በመምጣቴ እጅግ በጣም የተደሰትኩበትና የህዝብ ለህዝብ ግንኙነቱ ይበልጥ ምን ያህል ተጠናክሮ በአንድነት ላይ የተሳሰረ ወንድማዊ ህብረትን የያዘ ሁኔታዎችን ነው ያየሁት። እጅግ በጣም ተደስቻለሁ። በሁለተኛ መልኩ ደግሞ እንደ የዓለም አቀፍ እግር ኳስ ዳኛ ሆኜ እነዚህን ከታች ታዳጊ ተጫዋቾችን ወደ ላይ ብቃት ኖሯቸው አገሮቻቸው ወክለው ሊመጡ የሚችሉበትን ብሔራዊ ቡድኖቻቸውን ሊተኩ በሚችሉበት አይነት መልኩ ለማዘጋጀት እዚህ ውድድር ላይ በመገኘቴ እጅግ ያስደስተኛል። ከምንም በላይ ግን እዚህ አስመራ ያየኋቸው ሁኔታዎች እጅግ በጣም ያስደስታሉ። ሰላም አለ፣ የህዝቡ ፍቅር አለ። ህዝቡ ከምንም በላይ ከበሬታ ይሰጣል። ለኛም የሚሰጡን ወንድማዊ አይነት ቀረቤታዎች በሙሉ እጅግ የሚያስደስቱና ከመቼውም በላይ ይሄ የአስመራ ላይ ያለው ውድድር በእውነትም መምጣት የነበረበት እዚህ መዘጋጀት እንደነበረበት የሚያስመሰክር ነው።
አስተማሪ ኃይለ ዘወንጌል ይባላሉ። በሀገራው ፌዴሬሽን ደግሞ የውድድርና የዲሲፕሊን ኮሚቴ ነኝ። መጀመሪያውን ይህን በሀገራችን በመካሄዱ በጣም ደስ የሚል ነገር ነው። ለኤርትራ ደግሞ ትልቅ የሆነ ተሞክሮ ነው ያለ ነው። በጣም ደስ የሚል ጊዜ ነው የምናሳልፍ ያለ ነው ማለት ነው።
አስር ብሔራዊ ቡድኖች መጥተዋልና እስኪ እንዴት ገመገምካቸው? ብቃታቸው ምን ይመስላል? እስኪ
በትክክል ያ አስሩን ቡድኖች የመጡት ግራስሩት የመጡ ናቸው ለመባል እንችላለን። ይህን ቡድኖች በጣም ተላላቆች ናቸው። በሁለት ከፍለዋለን። ኤርትራ፣ ሱዳን፣ ኢትዮጵያ፣ ሶማሊያ ቡድኖች በጣም ትንሽ ናቸው። በ15 እድሜያቸው ነው የመጡት። ሌላው ግን ትልልቅ አላቸው፣ ትንሽ ደግሞ አላቸው። ስለዚህ ይህን ቡድን ግን ብዙ ተሞክሮ የሚቀስምበት አጋጣሚ ነው ለመባል እንችላለን።
ኢትዮጵያና ኤርትራ ከተፈጠረው ሰላም ጋር በማያያዝ ይህን የሰላምና የእድገት ዋንጫ የሚለው ስፖርት ለሰላም ምን ያህል ጥቅም እንዳለው እስኪ።
ስፖርት ብዙ ጠቀሜታ ነው ያለው። ስፖርት ካለ ሁሉም ህዝብ ለህዝብ መገናኘት ታላቅ ድጋፍ ነው ያለኝ። በዚህ የፒስ ኤንድ ዲቨሎፕመንት ካፕ በጣም ለህዝቡም ተራርቆ የነበረውን ለመገናኘት በህዝብ ለህዝብ ፍቅር እንዲያደርግ ሀገር ለሀገር ሁሉም በስፖርት ተቃቅፈው ለመኖር በጣም ጠቀሜታ ነው ያለው። እንዳየነው ኢትዮጵያና ኤርትራ በነበረበት ጦርነት ትተው በሰላም በመሆኑ በጣም ሁሉም መጥተዋል ማለት ነው። ስለዚህ ደስ የሚል ነው። ሱዳንና ደቡብ ሱዳን በሌሎች ሀገሮች በቀርና አፍሪካ ያሉ ሀገሮች ሰላም መሆናቸው የዚህ መራያ ነውና ደስ የሚል ነገር ነው።
መርሃሌ በጣም አመሰግናለሁ።
እሺ አመሰግናለሁ። ዶክተር ሃኒባል ካሳሁን እባላለሁ። የኢትዮጵያ አንደር 15 ናሽናል ቲም ጠቅላላ ሐኪም ነኝ። አዲስ አበባ ነው የመጣው። ሴካፕ ውድድሩ ለእግር ኳስ እድገት ትልቅ ይሄኛው አንደር 15 የሚለው ትልቅ ተስፋ ያለው ፕሮግራም መስሎ ይሰማኛል። ቲንግኛም ይሰማናል። የሚቀጥለው የናሽናል ቲም ተጫዋቾች ከዚህ ይወጣሉ ተብሎ የሚታመን ነው። ልጆቹ የጨዋታም ኤክስፖዠር ይኖራቸው ነው። ከዛ በላይ ደግሞ አስመራ ውስጥ መደረጉ ለእኛ ለኢትዮጵያውያን ደግሞ መተን እዚህ መጫወት በመቻላችን ከፍተኛ ደስታ ነው የሚሰማ። ጨዋታው እስካሁን ደህና ነው እየተካሄደ ነው ያለው። ፕሮግራሙም አሪፍ ነው። ዝግጅቱም እስካሁን በጣም ደስ የሚል ነው ያለው።
ሁሉንም እንግዶቼ በተከታታዮች ስም አመሰግናለሁ። ብርሃነ በርሀ ለአሜሪካ ድምፅ ከአስመራ።
ኢትዮጵያ በበርካታ ሀገራት ክልክል የሆነውና በሰዎች ላይ የመነቃቃት ስሜት የሚፈጥረው ጫት እጽ የሚመረትባትና የሚሸጥባት ሀገር ናት። በዚህ ሱስ የተያዙ ወጣቶች የተከሰተባቸውን የጤናና የስነ ልቦና ውጥንቅጥ ለመግታት በአንዳንድ የኢትዮጵያ ክፍሎች የማገገሚያ ማዕከላት መክፈት አስፈልጓል።
ከጫት አልኮልና መሰል አደንዛዥ እጽ ለማገገም መቀሌ የሚገኘው አደንዛዥ እጽና አልኮል ማገገሚያ ማዕከል የገቡ ወጣቶች ጫት ለሚያስከትለው ጉዳት ይናገራሉ። የአጃንስ ፍራንስ ፕሬስ ዘጋቢዎች በመቀሌና አዲስ አበባ ተገኝተው ጫት ለሚያስከትለው ጉዳት ያጠናቀሩትን ዘገባ ጽዮን ግርማ እንዲያሰናድተዋለች።
ዮናስ ጌቱ የምህንድስና ተማሪ በነበረበት ወቅት እርሱና ጓደኞቹ ለሊቱ ሙሉ ለማጥናት እንዲያስችላቸው በሚል ነበር ጫት መቃም ይጀምሩት። ነገር ግን መጻፎቻቸውን ዘክተው ለመተኛት ሲሞክሩ የልብ ምታቸው ይጨምራል። ከዛ ውስጥ ለመውጣትና ለመተኛት ደግሞ እንደ ቮድካና ካናቢስ ያሉ አልኮልና አደንዛዥ እጾችን ተጠቅመው ለመተኛት ይሞክራሉ። ዮናስ ወደ አደንዛዥ እጽና አልኮል ሱስ የመራው ጫት መቃሙ እንደሆነ ያምናል። ይህ ደግሞ ሞያውን፣ ገንዘቡን፣ የሚያከብራቸውን ቤተሰቡንና አጠቃላይ ኑሮውን አሳጥቶታል። አንዱ ሱስ ሌላኛውን ሱስ እያስከተለ ይሄዳል ይላል። ሁለቱም የአንድ ሳንቲም ሁለት ገጽታ ናቸው አይነጣጠሉም ብሏል።
ባለፉት 15 ዓመታት እንደ ጫት፣ ሲጋራና ማሪዋና የመሳሰሉ ሱስ አስያዥ ነገሮችን እጠቀም ነበር። ሱሰኛ ነበርኩ።
በመንግስት የሚተዳደረውና መቀሌ ከተማ የሚገኘው የማገገሚያ ማዕከል ጫትና ሌሎች ሱሶችን ለመተው እንዲችል እገዛ ተደርጎለታል። በማዕከሉ ሌሎች ወጣቶች ከሱስ እንዲወጡ ይበረታታሉ። በብዙ አገሮች ጫት ማምረት፣ መቃመም ሆነ መሸጥ የተከለከለ ነው። በኢትዮጵያና በአንዳንድ የአፍሪካ ቀንድ አገሮች ግን የተፈቀደ ነው። አብዛኞቹ ጫት በአንድ ማህበረሰብ ውስጥ የሚያስከትለውን ጉዳት ከመረዳት ይልቅ እንደ ባህል አድርገው ይመለከቱታል። አንዳንዶቹ ግን የጫትን ጉዳት በግልጽ ይናገራሉ። የምግብ ፍላጎታቸውን እንደሚዘጋው፣ ጥርሳቸውን ከጥቅም ውጪ እንደሚያደርገው፣ እንዲሁም እንቅልፍም ጭምር እንደሚነሳቸው። ይህ የጫት ልማድ የአንድን ቤተሰብ የገንዘብ አቅምም ይጎዳል። በአዲስ አበባ ከተማ ነዋሪ የሆነ አንድ የጫት ተጠቃሚ ከምስራቁ የአገሪቱ ክፍል የሚመጣውን ጫት በየቀኑ $4 ወይም 110 ብር አካባቢ እየከፈለ እንደሚገዛ ይናገራል። ወልደ ሃጎስ መቀሌ የሚገኘው የአደንዛዥ እጽና አልኮል ማገገሚያ ማዕከል ኃላፊ እንዲሁም የሳይኮሎጂ ባለሙያ ነው። አገልግሎቱን በነጻ እየሰጠ የሚገኘው የሱስ ማገገሚያ ከተከፈተበት የአውሮፓውያኑ 2015 ዓ.ም ጀምሮ ወደ ማገገሚያው ከገቡት 500 ወጣቶች ውስጥ 80% የሚሆኑት ወደ ሱስ የገቡት በጫት ምክንያት መሆኑን ለፈረንሳዊ ዜና ወኪል አጃንስ ፍራንስ ፕሬስ ተናግሯል። ኢትዮጵያ ከቡና ቀጥሎ ትልቁ ወደ ውጭ የምትልከው ምርቷ ጫት ነው። ጅቡቲና ሶማሊያ ዋና ገበያተኞች ናቸው። አሁን የአገር ውስጥ ተጠቃሚዎች ቁጥርም ጨምሯል። ወልዳይ ተማሪዎች እዚህ ተጠቅ እንደሆኑ ይናገራል።
The whole night they can read. Most of them they start chewing chat.
አብዛኞቹ ጫት የሚቀሙት የማንበብና የሚፈልጉትን የመስራት አቅማቸውን እንደሚጨምረው ስለሚያምኑ ነው። ሲቀሙ ለሊቱን ሙሉ ማንበብ ይችላሉ። አንዳንዶቹ ከቃሙ በኋላ ዘና ለማለትና ለመረጋጋት አልኮል ይጠቀማሉ። አንዳንዶቹ ደግሞ ምርቃና የሚባለውን ሳይሰግዱ እንዳሉ ይሆናሉ።
በአጠቃላይ ጫት ወደ አደንዛዥ እጾች የሚገባበት መግቢያ በር ነው ይላል። ጫት የሚያስከትለውን ከፍተኛ ጉዳት ለማህበረሰቡ በተገቢው መንገድ ማስተማር አለብን፣ በጉዳዩ ላይም በደንብ ጠንክረን መስራት ይኖርብናል ብሎ ያምናል። በአዲስ አበባ ትንሿ መቋድሾ ብለው በሚጠሯት ቦታ ጫትን አረንጓዴ ወርቅ ብለው ሰይመውታል። በዚህ ቦታ ጫት ሲቅም የተገኘ ወጣት ኦስማን አብዱላሂ ጫት መጥፎ ነው ብሎ ያምናል።
ወዴ ካረንጓዴ ዳዴም ወራካሽ
ይሄው ነው አይደለም። እንደዚህ የሚሉት መጀመሪያውን አልኮልና አደንዛዥ እጽ ከጀመሩ በኋላ ጫት መቃም የጀመሩ ናቸው።
ለ9 አመታት ጫት የቃመው የ30 አመቱ መሐመድ ካሊፋ ግን ጫት ትዳሩን እንዳሳጣው ይናገራል። ጫት የቃመ በፌስቡክ የውስጥ መልእክት መላላኪያ ለሊቱ ሙሉ ከሴት ጋር እንደሚነጋገር የደረሰችበት የቀድሞ ባለቤቱ ጥላው እንደሄደች ይናገራል። በጫት ምክንያት ያጣውን ህይወቱን ለማስተካከል በማገገሚያ ማዕከል ውስጥ እንዳለም ገልጿል። ከሱስ ወጥቶ አዲስ ቤተሰብ የመመስረት ህልምም እንዳለው ተናግሯል።
አድማጮች እያዳመጣችሁ ያላችሁት ከአሜሪካ ድምጽ ሬዲዮ የሚተላለፈላችሁ ጋቢና ቪኦኤ ነው። ምርጫችሁ ስላደረጋችሁ እናመሰግናለን።
ጸዳይ ተድላ ትባላለች። ነዋሪነቷ በዚህ በአሜሪካ ነው። የሙሉ ጊዜ እናት ናት። ይሁንና ቤት መዋል ሳይገድባት የራስዋን የዩቲዩብ ገጽ ከፍታ እናት በመሆን ሂደት ውስጥ የተማረቻቸውን ነገሮች ታጋራለች። በዚህም ብቻ ሳትገደብ በእውቀቷ ኢትዮጵያ ውስጥ የሚገኙና በመንግስት የሚደገፉ የወላጅ አልባ ህጻናት ማሳደጊያዎችን ገንዘብ በማሰባሰብ እየረዳች ትገኛለች። ለዛሬ የሴቶች ጋቢና እንግዳችን ናት። ኤደን ገረመው እንዲህ አናግራታለች።
ጸደይ ተድላ ትባላለች። ተወልዳ ያደገችው አዲስ አበባ ይሁን እንጂ በአሁን ሰዓት ነዋሪነቷን በዚሁ በአሜሪካን ሀገር ውስጥ አድርጋለች። ባለትዳርና የሁለት ልጆች እናትም ናት። በዚህ ልጆችን ማሳደግ በጣም ከባድ በሆነበት በአሜሪካን ሀገር ውስጥ የሙሉ ጊዜ እናት ሆና ልጆቿን መንከባከብ ጀመረች። እናትነት በየቀኑ አዲስ ነገር እንዳለው ስትረዳ፣ በየቀኑ አዳዲስ ጥያቄዎች ሲመጡባትም እነሱን እንዴት እንደተወጣቻቸው የዩቲዩብ ገጽ ከፍታ ሀሳቧን ማጋራት ጀመረች።
እንግዲህ እናትነት በጣም ደስ የሚል የተለየ ዓለም ነው ብዬ ነው የማስበው። የሚገባው ትልቅ እግዚአብሔር በረከት ነው። የዩቲዩብ ቻናል የጀመርኩበት ምክንያት የመጀመሪያ ልጄን እርጉዝ ከሆንኩበት ጊዜ ጀምሮ ብዙ ነገሮችን አነብ ነበረ። ምክንያቱም በልማድ ማሳደጋለን ደግሞ በቃ እንዲህ ነው የሚደረገው በሚባለው አይነት እና ስል ብዙ ነገሮችን አነብ ነበር እና ምን አሰብኩኝ፣ እኛ ሀገር በተለይ ባለው ሁኔታ ብዙ እንደዚህ የሚነበቡ ነገሮች አላየሁኝም እኔ ሳድግ ወይም ደግሞ በነበርኩበት ጊዜ እና ብዙ መጽሐፍቶች አልነበሩም፣ ብዙም ሰው ያለምድ አልነበረውም ነው እና እንደው ያለኝን ነገር እኔ የተማርኩትን ነገር ባካፍል ብዬ ነው እንግዲህ ዛሬ የተለያዩ ሀሳቦችን ማካፈል የጀመርኩት።
ጸደይ በዚህም ብቻ ሳትገደብ ከቤቷም ሳትወጣ እውቀቷንና ገንዘቧን ተጠቅማ በኢትዮጵያ የሚኖሩ ወላጅ አልባ ህጻናትን ለመደገፍ ከሚሰራ ኤኮ ፋውንዴሽን ከተሰኘ ድርጅት ጋር ጥምረት ፈጠረች። ኢትዮጵያ ውስጥ ያሉትና በመንግስት የሚደገፉትን ክበበ ጸሐይ፣ ቀጨኔ ሴቶች ልጆች ማሳደጊያና ኮልፌ የወንዶች ልጆች ማሳደጊያ ማዕከላትን ለመደገፍም የተቻላትን ያክል ለማድረግ የገንዘብ ድጋፍ በማሰባሰብ ላይ ትገኛለች። እንደው እንዴት ብለሽ ይህን ነገር ጀመርሽው? በምን አይነት ሁኔታስ ነው ድጋፍ የምታደርጊው ስል ጠየኳት።
እንዳጋጣሚ ነው አንድ ጊዜ ዩቲዩብ ላይ ሆኜ እንደዚህ የተለያዩ ፕሮግራሞችን ሳይ፣ ኢትዮጵያ የተሰራ ፕሮግራም ነው አንዲት እናት ልጆችን ከአንደኛው የመንግስት ህጻናት ማሳደጊያ ወስዳ እንዴት እንዳሳደገች እንዴት እንደወሰደች ስትናገር ስለነበረው ሁኔታ በጣም ያሳዝን ነገር ነበር የተናገረችው። ከዛ ወዲያ ምን ማድረግ እችላለሁ ብዬ ማሰብ ጀመርኩኝ። አንድ ፋውንዴሽን አለ የሚረዳና ከሷ ጋር አብረን ለመስራት ተነጋገርን። እንግዲህ ሁላችንም እንደምናውቀው ዓለም አቀፍ በጉድፈቻ ልጆችን ማሳደግ በዓለም አቀፍ ደረጃ አሁን በኢትዮጵያ ተከልክሏል ከ2018 ዓመተ ምህረት ጀምሮ። ስለዚህ ይሄ ማለት እንግዲህ ወላጅ የሌላቸው ህጻናት በኢትዮጵያ ሆነው የሚያድጉበት ሁኔታ እንዲመቻች ተወስኗል ማለት ነው። ይሄ በሚሆንበት ጊዜ እንግዲህ ምንድነው በየቀኑ ነው ወላጅ የሌላቸው ህጻናት ወደ ህጻናት ማሳደጊያ የሚወሰዱት በየቦታው ይገኛሉ። ይሄ ደግሞ በጣም ከባድ የሆነ ተጽዕኖ ይፈጥራል ባሉት ማሳደጊያዎች ላይ። ምክንያቱም የማሳደጊያው ያለው ልጆችን የመያዝ ብቃትና የልጆቹ ብዛት እየተመጣጠነ ያለበት ሁኔታ አይደለም ያለው እና ይሄ ፋውንዴሽን ትልቁ አላማው ምንድን ነው? እዛ ላሉ ልጆች እንግዲህ በሚኖራቸው ቆይታ ያው ሀገር ውስጥ ቤተሰብ እስከሚወስዳቸው ድረስ የተመቸ ሁኔታ እንዲሆንላቸው በማሳደግ ውስጥ የሚያሳልፉት ጊዜ ጥሩ በሆነ ለልጆች የተመቸ ሁኔታ የሚያድጉበትን ነገር ለማመቻቸት የሚሰራ ፋውንዴሽን ነው። እና እንግዲህ የመጀመሪያ ስራ የሚሆነው አሁን ያለ ህፃን የማሟላት ያለው ህፃን ቁጥርና ለምሳሌ ያለው አልጋ ብዛት ተመጣጣኝ አይደለም። ስለዚህም የህፃናት አልጋ አለ እዛ ውስጥ አዳዲስ የተወለዱ 4-5 ህፃናት አንድ ላይ የሚደረጉበት ሁኔታ ነው ያለው። አልጋ የለም፣ እንደገና የቤት እጥረት አለ እና በጣም የተጨናነቀ ሁኔታ ነው ያለው። ስለዚህ እሱን ለመቅረፍ ሲባል ዋጋም ተመን ወጥቶ የሚፈጀው የራስን የቻለ የገንዘብ መጠን አለ። እኔ ደግሞ ከዛ ውስጥ እንግዲህ ራሴ የማውቃቸውን ሰዎች አስተባብሬ በዛ ልጀምር ብዬ የህፃናት አልጋ ቤዳሳ 8 ያስፈልጋል ለሱ ገንዘብ ማሰባሰብ ላይ ነኝ ያለሁት።
ጸደይ ለምታውቃቸው ሰዎች በግሏ ደብዳቤ በመጻፍና ሰዎች ድጋፍ እንዲያደርጉ በማበረታታት የገንዘብ ማሰባሰቡን ሂደት ሀብላ ጀምረዋለች።
እንግዲህ አሁን ባለው ሁኔታ ፋውንዴሽኑ ገጽ ላይ ነው ሰዎች ማዋጣት የሚችሉት። በገንዘብ መርዳት የማይችል ሰው ደግሞ ብዙ መርዳት የሚችልባቸው ነገሮች አሉ። ለምሳሌ ኢትዮጵያ ውስጥ የምንኖር ሰዎች ወደ እነዚህ ህጻናት ማሳደጊያ ሄዶ ከልጆቹ ጋር ጊዜ ማሳለፍ ራሱ ትልቅ ነገር ነው፣ በተለይ ለህጻናቶቹ።
ይህንን ሂደትም ሰዎች በሚችሉት መልኩ በኤኮ ፋውንዴሽን ገጽ ላይ በመግባት እንዲደግፉ፣ በሀገር ውስጥ ያሉትም ደግሞ በገንዘብ እንኳን ባይሆን ሙያዊ ድጋፋቸው እንዲያደርጉ ታበረታታለች። የአልቢኒዝም ቆዳ ጸጉርና አይንን የሚያነጣ የጤና ችግር ነው። ከአልቢኒዝም ጋር ኬንያ የሚኖሩ ሰዎች ደግሞ ብዙ ጊዜ መገለልና አድሎ ይደርስባቸዋል። ያው በኬንያ ብቻ ሳይሆን በሌሎችም የአፍሪካ ሀገራት ከአልቢኒዝም ጋር የሚኖሩ ሰዎች ይሄ ችግር ይደርስባቸዋል። አንዳንዶችም ተነጥለው የግድያ ሙከራ ይደረግባቸዋል። ከአልቢኒዝም ጋር የሚኖሩ አንድ ኬንያዊ ግን የእግር ኳስ ስፖርትን ተጠቅሞ መገለልና አድሎን መፋለም ጀምሯል። የሳራ ኪማኒን ዘገባ ሀብታሙ ስዩም እንዲህ ያሰማናል።
ቅዳሜ ጠዋት ነው በኬንያ ታሪክ የመጀመሪያ ሆነው የጥቁር አልቢኒዝም እግር ኳስ ቡድንን ለመሰረተው አለን ሄርበርት ትልቅ ቀን ነው። አልቢኒዝም ቆዳን፣ ጸጉርን፣ አይንን የሚያነጣ የጤና ችግር ነው። ዛሬ ኳስ ግጥሚያ አለ። አሁንም ድረስ የአልቢኒዝም ችግር ያለባቸው ሰዎች በሚገለሉባት ኬንያ ይህ ተራ ቡድን አሊያም ተራ ጨዋታ አይደለም፣ ትልቅ ትርጉም አለው።
Football brings people of different diversities together.
እግር ኳስ የተለያየ ማንነት ያላቸውን ህዝቦች ወደ አንድ ያመጣል። ከስፖርቱም እግር ኳስን ስንመርጥ ቀላልነቱና በትምህርት ስርዓት ውስጥ በመካተቱም ሰዎች በቀላሉ የሚስማሙበት ወይንም የሚጎዳኙት የስፖርት አይነት መሆኑን በማመን ነው ያለው አለ።
People relate with football a little bit easier than any other sport.
በመላው ምስራቅ አፍሪካ የአልቢኒዝም ችግር ያለባቸው ሰዎች አካላቶቻቸውን ላስማት መስሪያ ለመጠቀም ባቀዱ የጥንቆላ ሐኪሞች ለመገደል ሲመረጡ ባሽተዋል። አይዛክ ሞራ የኬንያ የመጀመሪያና ብቸኛው የአልቢኒዝም ተጠቂ የህዝብ እንደራሴ ናቸው።
People with albinism really suffer. They are black.
የአልቢኒዝም ችግር ያለባቸው ሰዎች በእውነትም ይሰቃያሉ። በዚህ ምክንያት ደግሞ ጥቁር ሆነው የምር ጥቁር፣ ነጭ ሆነው የምርም ነጭ፣ አካል ጉዳተኛ ሆነው የምርም አካል ጉዳተኛ አለመሆናቸው ነው። አጣብቂኝ ውስጥ ገብተናል። በአጣብቂኝ ውስጥ የገባ ደግሞ ከየትኛውም ወገን መሆን ያቅተዋል። ስለሆነም ራሳችንን መግለጽ አለብን። እነዚህ እንቅስቃሴዎች እኛ ራሳችንን የምናስተዋውቅባቸው የራሳችንን ምንነት የምንፈታባቸው እንቅስቃሴዎችም ናቸው።
So we have to self define. These are self definition activities.
መገለል አለን ሄርበርትን ከማለምና መሰሎቹን ከማሰባሰብ አላቆሙ። ገና መንፈቅ ያስቆጠረው ቡድኑ በመጀመሪያ ጨዋታው በፍጹም ቅጣት ምት 4-2 በሆነ ውጤት ድል አድርጓል።
Once we fight the discrimination, once we beat off the stigmatization,
አንድ ጊዜ አድሎን መዋጋት ስንጀምር፣ መገለልን መርታት ስንጀምር በውስጣችን ያለውን ታላቅነት ማየት እንችላለን። በታመነውና ቀጥተኛ በሆነው መንገድ ነው ያሸነፍነው። ብቻኛው ነገር የቆዳችን መገርጣትና ባይን ብርሃናችን ላይ ያለው እክል ብቻ ነው። እሱም ቢሆን ግን ከሰው ያነስን አያደርገንም ነው ያለው።
And we have issues with our eyesight, but that does not make us less of people.
መጠሪያው ተገኘ የሚሆንሽ ላንቺ ተስማምቶ ቁንጅና ራሱን ውበት ነፍሲ ወትም ዘርቶ መጠሪያው ተገኘ የሚሆንሽ ላንቺ ተስማምቶ ቁንጅና ራሱን ውበት ነፍሲ ወትም ዘርቶ
እንን ጣፋጭ ሙዚቃ መልስ ብለን ለአድማጮች ማስተማታችን እንከተላለን። ከዛ በፊት ግን የዛሬው ጋቢና ቪዲዮ ጉዟችን በዚሁ ተጠናቋል።
በፌስቡክ @viewamharik በትዊተርም እንዲሁ #gabinaviewን በመጠቀም አስተያየቶቻችሁን አድርሱን፣ ጻፉልን፣ ላይክ አድርጉን።
በሰላም በጤና ያገናኘን። ሀብታሙ ዝዩምና ኤደን ገረመው አብረናችሁ ነበር። ዝግጅታችንን ያቀናበረልን ሞክቢል ያበሩ ነው። ደናደሩ መልካም ምሽት ይሁንላችሁ።
የሚሆንሽ ላንቺ ተስማምቶ
ከስቷል